ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ የሮብ ምሽት የካቲት 16 2014 ዓ.ም ተምረት የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
የአራት ዓመት ልጅ ናት። መንገድ ላይ ድንጋይ ተንተርሳተኛለች እና ፖሊስ ጋር ተነጋገርኩ። እንዴት ነው የአራት ዓመት ልጅ መንገድ ላይ የምትተኛ? አረ ማንንም ፈርቷታል። በአራት ቀን አራት ሬሳ ከቤት ሲወጣ እንደው ማይቀርባት ምግብ ሰጧት። ራሱ አርቀው ነው የሚሰጣታል። ችግር የለውም በቃ ለኔ ስጡኝና ላሳድጋት።
የሰማችኋቸው መምህርት በላይነሽ ሲሳይ ይሰኛሉ። ማየት የተሳናቸው ሲሆኑ ባደጉበት ሰሜን ጎንደር አካባቢ ለአካል ጉዳተኞችና ችግረኛ ህጻናት የትምህርት እድልን በመፍጠር እያገለገሉ ይገኛሉ። የምሽቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። በሌላ ርዕስ ደግሞ
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች።
የአየር ንብረት ለውጥ ኢትዮጵያን ጀምሮ በብዙ የአፍሪካ ሀገራት ድርቅና ረሃብን እያስከተለ ይገኛል። ይህንን እንዴት መቋቋም ይቻላል ስንል ባለሙያ ጠይቀናል። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። እናንተም አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ስመኝሽ የቆየ የዕለቱ ዜናዎች ታሰማችኋለች።
አመሰግናለሁ ኤደን። ደቡብ አፍሪካ እስላማዊ ታጣቂዎችን ለመዋጋት ወታደሮቿንና ጥይት የማይበሳቸው ተሽከርካሪዎቿን እንዳዲስ ወደ ሰሜን ሞዛምቢክ ካቦ ዴልጋዶ ከተማ መላክ ጀምራለች። ይህም ባለፈው አመት ሐምሌ ወር ላይ በደቡብ አፍሪካ ልማት ማህበረሰብ ወይም ሳዴቅ የተጀመረው ወታደራዊ ጣልቃ ገብነት አንዱ አካል መሆኑ ተገልጿል። ከእስላማዊ መንግስት ጋር ግንኙነት ካላቸው ታጣቂዎች ጋር ለመዋጋት እስካሁን ከ3000 በላይ የሳዴቅ አባላትና የሩዋንዳ ተዋጊዎች ወደ ሞዛምቢክ የተላኩ ሲሆን ግጭቱ ከ3000 ሰዎች በላይ ህይወት ሲያጠፋ ከ800000 በላይ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ወታደሮቻቸውን ወደ ሞዛምቢክ ከላኩ የሳዴቅ አባል ሀገራት መካከል ቦትስዋና፣ ሌሴቶ፣ አንጎላና ዛምቢያ ሲገኙበት፣ ሩዋንዳ በሞዛምቢክ ፕሬዝዳንት ፊሊፔ ኑሲ በተደረገላት ግብዣ ተጨማሪ ወታደሮችን መላኳ ይታወሳል። በርካታ መንግስታት በሚዲያ ላይ ጠበቅ ያለ ቁጥጥር በሚያደርጉባት ምዕራብ አፍሪካ ውስጥ የሚዲያ ነጻነት መዲና ተደርጋ በምትቆጠረው ጋና በቅርቡ ቁጥሩ እየጨመረ የመጣው የጋዜጠኞች እስርና እንግልት አሳሳቢ መሆኑ ተገለጸ። ከወር በፊት ሁለት ጋዜጠኞች የሀገሪቱ ቀዳማዊት እመቤት የመንግስትን መሬት ወስደው የግል ቤታቸውን ሰርተውበታል በማለታቸው ለእስር የተዳረጉ ሲሆን፣ አንድ ሌላ ጋዜጠኛ ፕሬዝዳንቱ በምርጫ አቤቱታዎች ዙሪያ የዳኞች ውሳኔ ላይ ተጽዕኖ ያደርጋሉ ብሎ በመክሰሱ መታሰሩ ተዘግቧል። ሶስቱም ጋዜጠኞች ክስ የተመሰረተባቸው ሐሰተኛ ወሬን በማሰራጨት ሲሆን ጥፋተኛ ሆነው ከተገኙ ረጅም እስር ይጠብቃቸዋል። የመንግስት ቃል አቀባይ የሆኑት ፖል ግሬቭ ባኮዬ ዳንቃ በበኩላቸው መንግስት የመናገር ነጻነትን እንደማያፍን፣ ሆኖም ባለስልጣናት ሚዲያው የመናገር ነጻነትን ያላግባብ እየተጠቀመበት መሆኑ እንደሚያሳስባቸው ገልጸው የታሰሩት ጋዜጠኞች ፕሬዝዳንቱንና ባለቤታቸውን ያለማስረጃ መጥፎ ተግባር እንደፈጸሙ አድርገው መክሰሳቸውን ተናግረዋል። ቻይና ኢትዮጵያ፣ ኤርትራና ሶማሌን ጨምሮ በግጭት ቀውስ ውስጥ ለሚገኘው የአፍሪካ ቀንድ ቀጠና ልዩ መልእክተኛ አድርጋ ከፍተኛ ዲፕሎማቷን ሹዌ ቤን ሾማለች። ሹዌ ከዚህ ቀደም የቻይና አምባሳደር በመሆን በፓፑዋ ኒው ጊኒ ያገለገሉ ሲሆን በአፍሪካ፣ አሜሪካና ኦሲኒያ የበርካታ ዓመታት የስራ ልምድ እንዳላቸው የቻይና የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ዋንግ ዌንቢን በቤጂንግ ባካሄዱት ዕለታዊ መግለጫ ልዩ መልእክተኛው ዋና ስራቸው የሚሆነው ቻይና ለቀጠናው ልማትና ብልጽግና ማምጣት የሚችል የሰላም ልማት እቅዷን ማስተዋወቅ እንደሆነ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር በጥር ወር ወደ ምስራቅ አፍሪካ ባቀኑበት ወቅት ቻይና ለቀጠናው ልዩ ልዑክ የመሾም እቅድ እንዳላቸው አስታውቀው ነበር። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የራሽያው ፕሬዝዳንት ቭላድሚር ፑቲን በምስራቅ ዩክሬን የሚገኙት ዶኔትስክና ሎኒስክ ከተሞች ነጻ ሀገራት ለመሆናቸው ዕውቅና መስጠታቸው ዓለም አቀፍ ሕግን የጣሰ ነው በማለት የራሽያ መንግስት ከዓለም አቀፍ የገንዘብ ስርዓት እንዲታገድና በሁለት ትልልቅ ባንኮች ላይ ማዕቀብ እንዲጣል አድርገዋል። ባይደን ትላንት ከዋይት ሃውስ በሰጡት አጭር መግለጫ ፑቲን ወታደሮቹን ወደ ምስራቅ ዩክሬን ከተሞች መላካቸው ራሽያ ዩክሬንን የመወረሯ ጅማሮ መሆኑን እንደሚያሳይ ገልጸዋል። ፑቲን የጎረቤቱ ሀገር ግዛት ውስጥ የሚገኝ ስፍራን አዲስ ሀገራት ብሎ እንዲያውጅ ማን መብት ሰጠው ሲሉም ጠይቀዋል። በተጨማሪም ባይደን በተለያዩ የአውሮፓ አካባቢዎች የሚገኙ እግረኛ ጦሮችና የአየር ተዋጊዎች ወደ ራሽያ ድንበር እንዲጠጉ ያዘዙ ሲሆን ተጨማሪ የዩናይትድ ስቴትስ ወታደሮች በባልቲክስ መሰማራታቸውንና ይህም ዩናይትድ ስቴትስና አጋሮቿ የኔቶ አባል ሀገራት ግዛትን እንደሚያስጠብቁ የማያወላዳ መልእክት ያስተላልፋል ብለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ።
መንግሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቤ የሮም ምሽት የካቲት 16 2014 ዓ.ም መስተናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የመጀመሪያው ዘገባችን ከአንዲት መምህርት ጋር ያስተዋውቀናል። መምህርት በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት ውስጥ ያስተምራሉ። ከዚህ በተጨማሪም የኢትዮጵያ ሴት አካል ጉዳተኞች ማህበር ጎንደር ቅርንጫፍም ሰብሳቢ ናቸው። መምህርት በላይነሽ በሚኖሩበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ህጻናት የትምህርት እድል እንዲያገኙ እንዲሁም ደግሞ አካል ጉዳተኞችም ድጋፍና እርዳታ እንዲያገኙ ማድረግ ችለዋል። እኚህን መምህር እንዲሁም ደግሞ እርሳቸው የሚረዷቸውን ሰዎች አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል።
ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ እድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል።
እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት፣ ጋንጋ ገብርኤል የምትባል ነው። እና አይኔ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች በአንድ ላይ እየተጫወን ሳለ ድንገት የፀሐይ ነጸብራቅ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው እኔ ግን እናቴ እስከ ባህር ዳር ድረስ ካመጣች በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብሎ ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታል ቶስቴን ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች፣ እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ዲግሪን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተርን እያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አርገዋቸው በረጅም እንጨት ስጦ እንዲጠብቁ፣ ልጅ እንዲያዝሉ፣ ወፍጮ እንዲፈጩ እያረጓቸው አሁን አራቱም በህይወት የሉም እና እኔ አንድ በልቤ ውስጥ የተቀመጠ ነበር አካል ጉዳተኞች በተለይ ሴቶች፣ አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር እና የኔ ነበረ።
ከኔ ጋር አብረው ብርሃናቸውን ያጡ እኩዮቼ ሁኔታ እንዲሁም በእናቴ ላይ ይደርስ የነበረው ጫና ወዳደግኩበት ማህበረሰብ ተመልሼ እንዳገለግል የገፋኝ ሁኔታ ነው የሚሉት መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ይገልጻሉ።
ስለዚህ እኔ አካል ጉዳተኛ በተለይ አይነ ስውር ሴቶች ወንድ ከሆነ ቤተ ክርስቲያን ነው የሚጥሉት። ሴት ከሆነ ግን ወፍጮ ያስፈጫቸዋል፣ ልጃሳዝሏቸዋል፣ እንግዳ ሲመጣ ግን እንዲደበቁ ይደረጋል። ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ ወደ ትምህርት ቤት። አራት ተማሪዎችን ቦርዲንግ ወደ 10 ምናምን 10 11 አካባቢ ደግሞ እድሜያቸው ከ11 አመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። ትልቁ እንዲያነሳሳኝ ያደረኩት በተለይ በእኛ በአማራ ክልል አሁን ጠፍቷል እንጂ በጥንት ጊዜ ኑ አይናችሁን አደምላችኋለሁ ያሉ የወሰዱ ለማኝ ያረጋቸው ነበር እና ያን አመለካከት ከቤተሰቦች ጋራ ማከራለሁ። መማር ይችላሉ፣ ሰው መሆን ይችላሉ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ ልጅ አይነ ስውር ነው ተደብቋል እና እቱ ጠላንም ሸጠ ሰው ነገረኝ ህርከቤቷ ይሄ ልጅ ሆነ ገጣ ትልቅ ሰው ይሆናል እኔ ተምሬ ነው ስለዚህ ይሄ ልጅ ላስተምር ወስጅ ላስገባው አልኩኝና ካቶሊክ የሚባል አለ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ አሁን አቃቢ ህግ ሆኗል እና ብዙዎችን እንደዚህ ያረጋለሁ። ይሄ ነው ያለኝ ነገር።
እኔ በአጋጣሚ የሶስት ልጅ አባት ነበረኝ። አሁን የልጅ እናት አጋጣሚ ታመመችብኝ። እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማህፀን ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረቴን ሽጬ እንትን አልኩኝ፣ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ እና ስራ እኔም ከስራ ነበር መስራው ጠፋ፣ እየጠፋ በወቅታዊ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆች ማሳድግበት ሳጣ ማስተምርበት አጣሁኝ፣ ማበላበት አጣሁ። እንዴት አድርጌ ላሳድጋቸው? ምን ላብላቸው? ምን ላስተምራቸው? በምን ምኑ ከምን ላርጋቸው? ይ አሁን ቀብሬ መጣሁኝ። እና አሁን እነዚህ ልጆች እሷም እየሰራች ነበር፣ ባለቤት ሳለች ማለት ነው። እሷም እየሰራች እኔም እየሰራው ነበር ምስናደረው። እና አጋጣሚ ቀበሌ መጥቼ እትዬ በላይ አሁን እዛ እትዬ በላይነች እንደ ወይ ተረከቡኝ ምናምን ብዬ ስል አጋጣሚ እትዬ በላይች ነበረች። ኧረ እኔ ተረከቡኝ ምና ከምትል ብለማ እሷም በልሽ ብላ ይኸው ልጆችን አጋጣሚ እንደ ድል ጉዳይ ሆኖ ያዘችልኝ። እኔ ነኝ እንጀራ እየጋገርኩኝ ከቤት እያበሰርኩ አሁን ማሳድጋቸው ያለ ው እሱ እየሰጥ መድኃኒ ያል ፈጣሪ ስጣትኝ ው ሻንጣውን ገዝታ ዩኒፎርምን ገዝታ ደብተሩን ገዝታ ጫማውን ገዝታ ው እየረዳችልኝ ነው።
በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸው ልጆች ያሳድጋሉ። ምንም አይነት ቋሚ ገቢ በሌለበት ሶስት ህጻናት ልጆችን ማሳደግ በከበደኝ ሰዓት ወይዘሮ በላይነሽ ለትምህርታቸው የሚሆነውን እንዲሁም ቀለባቸውን የሚሰፍርልኝ በማገናኘት አሳርፈውኛል ይላሉ።
እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። ምን በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ? ትምህርት ቤት መማር አለባቸው፣ ግን ሳስተምራቸው እንዴት ላድርግ ስላተ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር ሁለት ሺህ ብር ትሰጣቸዋለች። ይህን ይመስላል እንግዲህ።
ምህርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም።
እኔ ምንም ድርጅት የለኝም። ያለችኝን ደመወዝ በዚሁ አጋጣሚ አንድ ታሪክ ልነግርሽ እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ ገጠር የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የጣሏት መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድን ነው በአራት ቀን ልዩነት ቤተሰቦቿ የሞተው ብለው ፈሩ። ዘመድ አጎት ምናምን አላት፣ ግን መንገድ ላይ ነው። የአራት ዓመት ልጅ ናት። መንገድ ላይ ድንጋይ ተንተርሳ ትተኛለች። እና ፖሊስ ጋር ተነጋገርኩ። እንዴት ነው የአራት ዓመት ልጅ መንገድ ላይ የምተኛ? ኧረ ማንም ፈርተዋታል። በአራት ቀን አራት ሬሳ ከቤት ሲወጣ እንዲያውም አይቀርቧት። ምግብ ሰጧት ራሱ አርቀው ነው የሚሰጧታል። ችግር የለውም በቃ ለኔ ስጡኝና ላሳድጋት። ለምንድን ነው የአራት ዓመት ልጅ መንገድ ላይ የምተኛ ብዬ ሳለቅስ ከፖሊሶች ፊት፣ አይ የሚቀርባት ጠፍቶ እኮ ነው፣ እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ ያልኳቸውና ተቀብዬ አሳደግኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ አላገኘችም፣ ተመርቃለች። ግን እኔ አምስት ሳንቲም ከምንም አላገኘውም። እኔ ከደሞዜ ብቻ ነው በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቆርሴን በልቼ ከሆነ ምሳ ይላል በላችላለሁ። አሁን በቤቴ ውስጥ 9 ልጆች አሉ፣ ማሳድጋቸው 4 አሉ። ስለዚህ ባንክ ቤት በእውነት በምንም ነገር ማንንም አይረዳኝም፣ ብቻዬን ነው። ባለቤቴ ነው እና ልጄ የደረሱ ልጆች አሉኝ፣ 2 ልጆች አሉኝ። እነሱ ናቸው ይጃቸው የሚሄድም ብርም ካገኘው ከሰው እየተቀበልኩ ነው እንጂ 5 ሳንቲም ረዳኝ ሰው የለም።
መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ህጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ።
በእኛ በሰሜን አካባቢ በጣም ያልተነካ ይሄን ምነግርሽ እዚህ ቅርብ ያለው ነው። አሁን በየዳም ይባል ጃናሞራም ይባል ያልተነካ በጣም ብዙ አካል ጉዳተኞች አይነ ስውሮች ያሉበት እዛ አካባቢ አለ። አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቦታ ከሆነ ግን ችግር የለውም። እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ፣ እኔ ተመርኜ እዚህ የደረስኩት መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ ያደረሱትንም ወስጄ እንደ ምሳሌ መናገር ይችላለሁ። ቤት ዘጋባቸው፣ ማህበረሰቡ ያገለላቸው፣ አይሰሩም፣ አይጠቅሙም ብሎ ያስቀመጣቸው በጣም ብዙ አሉ። በተለይ በእኛ አካባቢ በሰሜን አካባቢ ምክንያቱም ቤተሰቦቻቸው እንዳያወጧቸው ከድር ያገሉናል፣ ኃጢአት ነው ብለው ያስባሉ። አካል ጉዳተኝነት ከኃጢአት ነው ብለው ስለሚያስቡ ከዚህ አካባቢ ይሄን መስጠት ፈልጋለሁ።
በላይነስ ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያግዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቢናቬን ነው በመከታተል ላይ የምትገኙት። ቆይታችሁ እንደወደዳችሁት ተስፋ እናደርጋለን። ወደ ተከታዩ ዘገባ ከመሻገራችን በፊት ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የጋቢና ቪ የሮም ምሽት መሰናዶ ይቀጥላል። ወደ ተከታዩ ዘገባ ደግሞ እንሻገር። የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ ሁኔታ እንዲያሻቅቡ ቢያደርጉም በተለይም ባለፉት 2 ዓመታት ውስጥ በአፍሪካ በቂ ምግብ የማያገኙ ሰዎች ቁጥር በከፍተኛ ፍጥነት እያደገ መሆኑን የተባበሩት መንግስታት ድርጅት ያወጣው መረጃ ያሳያል። ይህ ሁኔታ በተለይም ዝቅተኛ ገቢ ባላቸው የአፍሪካ ቀንድ ሀገራት ላይ እያስከተለ ያለው ተጽዕኖና ጫና ምን ይመስላል? ሀገራቶቹም በምግብ ራሳቸውን እንዲችሉ ምን ማድረግ ይቻላል? ስትል ስመኝሽ የቆየ አክሽን አገንስት ሀንገር የተሰኘው ድርጅት የምስራቅ አፍሪካ ቀንድ ኃላፊ የሆኑትን ሀጂር ማሊንን አናግራቸዋለች። ቀጥሎ ይቀርባል።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት 1/10 የሚሆነው ነው። የዚህ ቁጥር 1/3 የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከመደርጉ ዋነኛ ምክንያቶች አንዱ ግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሀንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ።
ዋነኛው ምክንያት በአስር ሺና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊም የሚሰሩበት አክሽን አጌንስት ሀንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከ1,000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1,000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለስድስት ወር ማኖር ይችላል።
አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው 3/4 ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይ ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖን መቀነስ ይቻላል ብለው ያምናሉ።
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ።
የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለም ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15% ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም 40 የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የኮቪድ-19 ወረርሽኝ ከተስፋፋበት ጊዜ አንስቶ ሰዎች በጉንፋንና በኮቪድ-19 መካከል መለየት አዳግቷቸዋል። ከሞዛምቢክ ማይራ ፈርናንዴዝ ያደረሰችን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
ከኦሚክሮን ጋር ተመሳሳይ የህመም ምልክት ያለው የጉንፋን አይነት በሞዛምቢክ በምትገኘው ማኒካ ክፍለ ሀገር የሚገኙ በመቶዎች የሚቆጠሩ ሰዎች የጤና ተቋማትን ድጋፍ እንዲሹ አስገድዷቸዋል። ከአውሮፓውያኑ ታህሳስ ወር ሁለተኛ ሳምንት ወዲህ በበሽታ የሚያዙ ሰዎች ቁጥር በማሻቀቡ ታላቅ ፍርሃትም ሰፍኖ ነበረ። በቅርቡ ግን በበሽታ የሚያዙ ሰዎች ከኮቪድ-19 ተጠቂዎች ቁጥር ጋር ቀስ በቀስ እየቀነሰ ነው። ኑኑ ሆራሲዮ የማኒካ ክፍለ ሀገር የህብረተሰብ ጤና ኃላፊ ናቸው። የትንፈሳ ስርዓትን በሚያጠቁ በሽታዎች ተይዘው የጤና አገልግሎት የሚሹ ሰዎች ቁጥር ቀንሷል። በጤና ተቋማት ውስጥ የኮቪድ-19 ተጠቂዎች ቁጥርም ቀንሷል። ሆኖም ግን ከበዓላቱ በፊት ወደ ነበረው ደረጃ ግን አልደረስንም። በክፍለ ሀገሩ በበሽታ የተያዙ ሰዎች ከኦሚክሮን ጋር የተመሳሰለ የደረቅ ሳልና ትኩሳት የህመም ምልክት እንደታየባቸው ተነግረዋል። የሞዛምቢክ ባለስልጣናት በሽታው እንዳይዛመት ስለሰጉ የጤና ስርዓቱም እንዳይሽመደመድ ነዋሪዎች የመከላከያ መላዎችን እንዲተገብሩ ጠይቀዋል። ኔሊሶ ዋኪም የሁለተኛ ደረጃ ተማሪ ነው። ቤተሰቦቹ የኮሮና ቫይረስን ወደ ቤታችን ያመጣብን እሱ ነው በሚል ሲወቅሱ ሰንብተዋል። በኋላ ግን የተያዘው በጉንፋን መሆኑ ተነግሮታል።
ከቤተሰባችን መካከል በዚህ ጉንፋን የተያዘ ሁለተኛው ሰው ነው። ሌሎቹ የቤተሰብ አባላት በኮሮና የተያዝኩ መስሏቸው ነበር። ሁለተኛው ዙር ክትባት በማግኘቴ የህመም ምልክቶቹ ቀስ በቀስ ተሻሽለዋል። ፈጣሪ ይመስገን።
የኛ ዩኒቨርሲቲ ተማሪ በበኩሉ የጉንፋን ህመም ምልክቶችን ካስተዋለ በኋላ ሐሳብ ገብቶት ነበረ። ከኮቪድ ነጻ መሆኑን ቢያረጋግጥም ሁለተኛ ዙር ክትባት የመውሰድን ጠቀሜታ ግን ተረድቷል። ተማሪው ሳቤሮ ሚገል ይህን ይላል።
መጀመሪያ ኮቪድ መስሎኝ ነበር። ወደ ጤና ማዕከል አምርቼ ከተመረመርኩ በኋላ ውጤቱ ኔጌቲቭ መሆኑን ሳይ እፎይታ ተሰማኝ። ውጤቱ ምንም ይሁን ምን ግን ወደዚህ መጥቼ ዳግም ለመከተብ ወስኛለሁ።
በበሽታው የሚያዙ ሰዎች ቁጥር እየቀነሰ ቢሆንም የጤና ባለሙያዎች የመከላከያ መላዎች ካልተተገበሩ በቀር በኮቪድም ሆነ በጉንፋን የሚጠቁ ሰዎች ቁጥር በድጋሚ ሊያሻቅብ ይችላል በሚል ተጨንቀዋል። የጤና ባለሙያዎች አረጋውያንና ከበድ ያለ ህመም ያለባቸው ሰዎች የማጠናከሪያ ክትባት እንደሚሰጣቸውም ተናግረዋል። ኑኑ ሆራሲዮ የማኒካ ክፍለ ሀገር የህብረተሰብ ጤና ኃላፊ ይህንን ይላሉ። የማጠናከሪያ ክትባቱ እንዲዳረስ የምንፈልገው ቡድን 6,406 ሰዎችን የሚያካትት ነው። ከእነዚህ መካከል 4,712 የጤና ባለሙያዎች፣ 1,750 ደግሞ ስር የሰደዱ በሽታዎች ያሉባቸው ሲሆን 44ቱ በአረጋውያን መኖሪያ ጣቢያዎች ነዋሪ ናቸው። የሞዛምቢኳ ማኒካ ክፍለ ሀገር ይህ ዘገባ በተጠናቀረበት ሳምንት 3,300 ሰዎች በኮቪድ እንደተያዙባት ይፋ አድርጋለች። ከቀደመው ሳምንት በ150 የሚልቅ ነው። ከዚህ ቁጥር መካከል 15ቱ ወደ ኮቪድ ህመምተኞች ማገገሚያ ማዕከላት ገብተዋል።
አድማጮቻችን፣ የእሮብ ምሽት የጋቢና ቤ መሰናዷችንን እዚህ ላይ ፈጽመናል። ሳስተናግዳቸው የምሽት ኤደን ገረመው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ። ደህና ደሩ።